ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መሰናዶ ጀምሯል። የምሽቱን ጥንቅሮቻችንን እናስተዋውቃችሁ። ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ክፍት እያደረገች ይገኛል። በዚህ ዙሪያ ዘገባ አለን። በሌላ በኩል ደግሞ
በጣም ለውጥ አግኝቻለሁ። በትምህርቱንም በፊት አቋርጦልኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል።
በግጭት ምክንያት ትምህርታቸውን ያቋረጡ ህጻናትን ወደ ትምህርት ገበታ ያስለሚመልስ ተቋም ከተሰናዳ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በምሽቱ የሚቀርብ ይሆናል። ኤደን ገርመው መሰናዶውን በመምራት፣ ኤልያስ አስማረ ደግሞ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። ዘለመናስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ግብረሰናይ ተቋም ነው። ተቋሙ ደግሞ በኢትዮጵያ ውስጥም ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ባለፉት 3 አመታትም ከ300,000 በላይ በግጭትና በአየር ንብረት ለውጥ ሳቢያ እንዲሁም ደግሞ በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናትን በተፋጠነ የትምህርት መርሃ ግብር አማካኝነት ወደ ትምህርት ገበታቸው እንዲመለሱ ማድረግ ችሏል። ወደዛው ነው የምናልፈው።
ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ኮሮና ተደብቀው በኋላ ቁጥጥር አላገኙም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘለመነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዳይሬክተር ዶክተር አለማየሁ ኃይሉ
በጀመርንበት አመት ሌሎችን ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ከድህነት ጋር የተያያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩ።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሰው ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን የተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት ድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ። ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። 3 ዓመተኛ ግጭት እስከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት በግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደል? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ የትምህርት መርሃ ግብር መምህራን ሰልጥነን ሰው መድበን ተማሪ መድበን ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘሉምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። በትምህርቱንም በፊት አቋርጦብኝ ነበር፣ አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላም ዋለውለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ መልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈተናቸዋለች። ያው ውጤቱን አልሰጠችም እንጂ ተፈትናል ሰሞኑን እና ጥሩ ውጤት ነው ያመጣን ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
እኔ በጣም ተደንቃለሁ። አነስ ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አነስ ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንበብ ነው ችለው አደጣ ሂሳብ። እኔ በጣም የማደንቅ ነገር ነው። በጣም በጣም ጥሩ ነው ብዬ ነው የሚወሰው።
ለምንስ ፈንድ በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱና፣ አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያሉ አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። እና ትምህርት አሽቆለቆለት ራሱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ የሚፈልጉት፣ እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ፣ የአእምሮ ጠባሳና እንዲሁም ደግሞ ፒቲኤስዲ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራ ነው ይላሉ።
2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ቤተሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገብቷል። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል ወይ? አይሆንም። እንዳልሽው ልጆቹ ምንድን ነው የሚባለው በአእምሮ ጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸውም። አርሶ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው። አንደኛው ትራውማ ሄሊንግ የምንለው መጀመሪያ አጥንተን ማለት ነው። ትራውማ ሄሊንግ አጥንተን፣ ሁለተኛ ሶሽዮ ኢሞሽናል ለርኒንግ ልጆች ኮንፊደንስ፣ በራስ መተማመን እንዲኖራቸው፣ ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች ያሉበት ውስጥ እሱን ጨመርን እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምር። ለሴም ቲንግ አንድ አይነት ነገር ነው ትግራይ ያለ ነው። እና የመጀመሪያችን ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንዲሁም ግሎባሊ ስን ተደርጓል፣ ተሰራጭቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም።
ዘለመነስ ፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአእምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመነስ ፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
መሰናዶው ጋቢና ቪኦኤ ነው። ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ክፍት በማድረግ ላይ ትገኛለች። በዚህ ዙሪያ የተጠናቀረውን ዘገባ ያሰናዳው አስማማው አየነው ነው። ወደዛው ነው የምናልፈው።
ያለፉት 5 አመታት ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ቀስ በቀስ ክፍት እያደረገች የመጣችባቸው ናቸው። በቴሌኮም ዘርፍ የተጀመረው የውጭ ኩባንያዎች በአገር ውስጥ ኢኮኖሚ ተሳትፎ፣ ባለፈው አመት ደግሞ የባንክ ዘርፍን ለውጭ ባለሀብቶች ክፍት የሚያደርግ የፖሊሲ ማሻሻያን በማድረግ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ መጋቢት 13 2016 ዓ.ም ምረት ከነጋዴዎች ጋር በነበራቸው ውይይት ደግሞ መንግስታቸው ከዚህ በፊት በኢትዮጵያ ባለሀብቶች ብቻ ይሰሩ የነበሩ የጅምላና ችርቻሮ ንግድ ለውጭ ባለሀብቶች ክፍት ለማድረግ ዝግጅት እያደረገ መሆኑን ተናግረዋል።
ሁለት ነገር እንቀይራለን። አንደኛ የውጭ ሰዎች ፕሮፐርቲ ኦን እንዲያደርጉ ህግ እናወጣለን። ሁለተኛ እስከዛ ድረስ እንደምታውቁት ለምሳሌ ስታርባክስ ወይም የሆነ በማርኬት የሚሸጥ ሱቅ ኢትዮጵያ ይገባም ታቃላችሁ ማስተራጨት ስለማይፈቀድ አሁን ፈቅዳለን።
የኢትዮጵያ መንግስት ለሚያደርጋቸው የፖሊሲ ማሻሻያዎች ሀገራዊ ኢኮኖሚያዊ ሁኔታን በመክንያትነት ያነሳል። ዋይቼም የተባለ የኢንቨስትመንት አማካሪ የግል ድርጅትን የሚመሩት አቶ ያሬድ ኃይለመስቀል ግን ይህን የመንግስት የፖሊሲ ማሻሻያ ከዓለም ባንክ የኢኮኖሚ ሪፎርም ግፊት ጋር ያያይዙታል። በተለይም ኢኮኖሚ በዶላር ጥረት መፈተኑ ለዚህ ገፊ ምክንያት መሆኑን ይጠቅሳሉ።
የወርልድ ባንክ ብድር ወይም IMF ድጋፍ ኢትዮጵያ ማግኘት ካለባት ይህንን ነገር አትገቡምና አትሰሩም የሚል ነገር አማራጭ አይደለም። ስለዚህ ምርጫም ጉዳይ አይደለም። የፖሊሲም እንደዚህ ኢኒሼቲቭ መምጣት ይሄ ነገር ቢሆን ቀድሞ ሊመጣ ይችል ነበር ይሄን ማድረግ የሚለው። ስለዚህ ይሄ ነገር ያው ይከፈታል። አሁን በብዛት አሁን የተከለከሉ የምንላቸው ሴክተሮች ምንድን ናቸው? ኤክስፖርት ማድረግ አይፈቀድም። ኢምፖርትም መግባትም አይፈቅድም ነበር ኢትዮጵያ። እንደገና ሪቴልም ዲስትሪቢሽን ላይ መግባት ማከፋፈል ላይ ማለት ነው። አሁን ለምሳሌ አሜሪካን ሀገር ያለ ወልማርት ገብቶ ከአሁን አመቱ ሱፐር ማርኬት ከፍቶ መሸጥም አይፈቅድለትም ላይሰንስ አይሰጠውም። ዘይት ማምረት ይፈቅዳል። ዘይት መሸጥና ማከፋፈል ሆልሴል ነው የሚሆነው እንጂ ሱፐር ማርኬት ከፍቶ ዘይት መሸጥ አይችልም። ስለዚህ ይሄ ነው የተከፈተው። አሁን ምንድን ነው ስታርባክስ አሁን ወይም ደግሞ ወልማርት ወይም ቴስኮ ከእንግሊዝ ሀገር መጥቶ ሱፐር ማርኬት ከፍቶ እቃውን አምጥቶ ሸጦ መሄድ ይችላል። ወይ ደግሞ ትልቅ ካምፓኒ ራሱ አሁን ስታርባክስ ቡና ይገዛ እንደሆነ አሁን ከኢትዮጵያ ነገርሽ ነው የሚገዛው። አሁን ግን እዚህ የግዢ ኦፊስ ከፍቶ ገዝቶ ጭኖ ወደ ኤክስፖርት ማድረግ ይችላል የሚል ነው። ስለዚህ ይሄ ነው የተከፈተው ማለት ነው።
ይህም ቢሆን ኢኮኖሚው እንደዚህ አይነት ለውጦች ያስፈልገዋል ያሉት አቶ ያሬድ የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ መስራት ይኖርባቸዋል ብለዋል።
ሌላው ዓለም የሚፈልገው ደረጃ ምርት ማቅረብ የሚያስችሉ ግብዓቶች ይዘው ሊመጡ ይችላሉ። ለምሳሌ ራሱ ገዝቶ ራሱ የሚሸጥ ከሆነ ስታርባክስ ወይም ሰሊጥ የሚገዛ ምናምን ካምፓኒ ከሆነ ለገበያው የሚፈልገውን ፕሮዳክት እንዲያቀርብለት ይደግፍ ይችላል እንዲል ይችላል። ኢቨን እነዚህ አሁን ያሉት ኤክስፖርተሮች ከነዚሁ ካምፓኒዎች ጋር ፓርትነር አድርገው ያርጉ ይችላሉ የሚል ግምት አለኝ። እና ኦፍኮርስ ያለው ችግር ለኤክስፖርተሩ ፈተና ነው የሚሆነው። በተርበተር በትናንሽ ኤክስፖርተሮች እና በምናምኖች ላይ ሊፈተን ይችላል። ግን ትላልቆቹ ደግሞ ምናልባት ይሄ ነገር ከተፈቀደ በሽርክና ሊቀላቀሉ ይችላሉ ከውጭዎቹ ጋር ማለት ነው። የውጮቹ ሲመጡ ግን ያው ገበያ ይዘው ስለሚመጡ ዲሞ የራሳቸውን ፍላጎትና ገበያ ይዘው ስለሚመጡ ምናልባት አገሪቱ ውስጥ ያለውን ምርት ሊያነቃቃ ይችላል ማለት ነው።
ይህ የመንግስት እርምጃ የአገሪቱን ኢኮኖሚ ለውጭ ውድድር ክፍት የማድረግ ሂደት ነው የሚሉት የኢኮኖሚ ባለሙያው አቶ ክቡር ገና በበኩላቸው የአሁኑን ውሳኔ ጨምሮ ከዚህ በፊት የተደረጉ ኢኮኖሚያዊ ማሻሻያዎች ካለበቂ ውይይትና ዝግጅት የተደረጉ ናቸው ሲሉ ይተቻሉ።
በእኔ አስተያየት እንግዲህ አሁን ጠብ ጠብ እየተባለ በሩ መከፈቱ ነው። ምንም አይነት እቅድና ፕሮግራም በአጠቃላይ የቀረበ ባለመኖሩ በስመ ሊበራላይዜሽን ዛሬ ይከፈታል ነገ ደግሞ ይከፈታል ከነገ ወዲያ ይከፈታል የሚለው በፕሮግራም ደረጃም የሚታይ ሳይሆን ዝም ብሎ በተለያየ መልኩ ለሚመጡት ጥያቄዎች በተለይ ከውጭ የፋይናንሻል ኢንስቲትዩሽኖች ጥያቄዎች ሲመጡ የነሱን ጥያቄ ለመመለስ የተዘጋጀ ነው የሚመስለው። ሌሎች ሀገሮች ለረጅም ጊዜ በራቸውን ዘግተው የሄዱ የከፈቱ አሉ። ውጤቱም ጥሩ ሆነው የታይባቸው አሉ። ነገር ግን በቀድ ነው ያደረጉት። ህዝባቸውን አሳትፈው ነው የሄዱት።
የኢትዮጵያ መንግስት የቴሌኮም ዘርፍን ለውጭ ባለሀብት ክፍት ማድረጉን ተከትሎ የኬንያው ሳፋሪኮም ኩባንያ በዘርፉ መሰማራቱ የሚታወቅ ነው። ኢትዮ ቴሌኮምን ጨምሮ የተለያዩ የመንግስት ድርጅቶችን በአክሲዮን ድርሻ ለማስተላለፍ ፍላጎት እንዳለውም መንግስት ይገልጽ ቆይቷል። የኢንቨስትመንት እና ኢኮኖሚ አማካሪው አቶ ያሬዳይ መስቀል መንግስት ኢኮኖሚ ለውጭ ባለሀብቶች ክፍት ያደረገ ቢመጣም አሁን ባለው ሀገራዊ ሁኔታ ግን ትልቅ ዓለም አቀፍ ኩባንያዎች መጥተው ኢንቨስት ለማድረግ ፍላጎት ይኖራቸዋል ብለው እንደማያምኑ ይናገራሉ።
ሞስት ፕሮባብሊ አሁን ነው የምንገምተው ዱባይ ያሉ ሱፐርማርኬቶች ሊስፋፉ ይችላሉ፣ ኬንያ ምናምን ያሉ እንጂ ትላልቅ የምዕራብ ሪቴሎች አሁን በዚህ ሰዓት ይገባሉ ብዬ አልገምትም። ሁለት አደጋዎች አሉ። አንደኛው የፖለቲካል ሪስክ ነው። በትላልቆቹ ለመናባዎች ብዙም ምቾት የማይሰጥ ሁኔታ ነው ያለው። ሁለተኛው ደግሞ የውጭ ምንዛሪ እጥረት።
ሌላው የኢኮኖሚ ባለሙያ አቶ ክቡር ገናም በዚህ ሀሳብ ይስማማሉ።
የውጭ ባለሀብት ለመምጣት የሚያያቸው ሁኔታዎች አሉ። ከፖለቲካ ላይ ብዙም ትኩረት ላይሰጥ ቢችልም የተማረ የሰው ኃይል በቂ የሰው ኃይል አለ ወይ? ኢንፍራስትራክቸሩ የሚስማማ ነው ወይ? ግብአት ሊያመጡ የሚችሉ ድርጅቶች በበቂ ሁኔታ አሉ ወይ የሚለውን በሙሉ ገንዘቡን ደግሞ አፍሶ ወደ ሀገሩ ለመሄድ ይዞ ለመውጣት የሚቻልበት ሁኔታ አለ ወይ ብሎ እነዚህን ጥያቄዎች ሲጠየቅ መልሱ ብዙም አጠጋቢ ስለማይሆን በአንዴ በሩ ስለተከፈተ የውጭ ባለሀብት ይመጣል ብሎ መጠበቅ አይቻልም። የሀገር ውስጥ ባለሀብት ለኔ እንደሚመስለኝ ቅድሚያ የተሰጠው ለውጭ ባለሀብት ስለሆነ የሀገር ውስጥ ባለሀብት በራስ ታገል አይነት ነገር ነው። በራስ የማትችለውን በቃ ትተኸው ሜዳውን ለጎበዙ ለጠንካራው ባለሀብት መድረኩ ለእነሱ እንዲመቻቸው ነው እየቀረበ ያለ ይመስለኛል።
በኢትዮጵያ ያለው የንግድ ስራ በአብዛኛው በቤተሰብ ደረጃ የሚመራ እና ያልዘመነ ነው የሚሉት የኢንቨስትመንት አማካሪው አቶ ያሬዳይ መስቀል የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ ይህን አሰራር መቀየር እንዳለባቸው ይመክራሉ። መንግስትም ኢኮኖሚውን ለውጭ ባለሀብቶች ክፍት ከማድረግ ጎን ለጎን የሀገር ውስጥ ባለሀብቶችን ማጠናከርና ሀገራዊ የሰላም ሁኔታውን ማሻሻል እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች ገልጸዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በዩናይትድ ስቴትሱ ፎርድ ኩባንያ የሚሰራው F-150 ሞዴል ባለቃ መጫኛ ተሽከርካሪ በገዢ ብዛት ከ40 ዓመታት በላይ ቀዳሚነቱን ይዞ ቆይቷል። ለዚህ ታዲያ ተወዳጅነቱ ያበቃው ምን ይሆን ስትል የአሜሪካ ድምጽ ዶራ ማኳየር ሚሽጋን ግዛት የሚገኘው ዲቦርን ከተማ የሚገኘውን የፎርድ ሞተር ኩባንያ ጎብኝታ ተከታዩን ዘገባ አድርሳናለች። ቆንጅታዬ ታቀርባለች።
የፎርድ ሞተር ኩባንያ ሰራተኞች F-150 ሞዴል በሚባሉት ባለ እቃ መጫኛ መኪናዎቻቸው በጣም ይኮራሉ። ጃን ኤመርት የፎርድ ኩባንያ ዋና ስራ አስኪያጅ ናቸው።
F-Series has been the best-selling truck in the US for 47 years.
F-Series የሚባሉት ሞዴሎች ለ47 ዓመታት ዩናይትድ ስቴትስ ውስጥ ተወዳጅ መኪናዎች ነበሩ። ለ42 ዓመታት ደግሞ በተከታታይ በገዢ ብዛት መኪናዎቹን አንድም የሚወዳደራቸው አልነበረም።
ታዲያ አሜሪካውያን ከአያት ቅድመ አያቶቻቸው ጀምረው ይህንን የፎርድ ሞዴል መኪና ደጋግመው የሚገዙበት ምክንያት ምን ይሆን? ቮ አደምስ አሁን ከኩባንያው በሊዝ ያወጣው F-150 መኪና ሁለተኛው ነው።
I'm just going to stick with the track because bought a house and got to move.
እንደገና እሱን አይነት ለገዛው ስኛለው። ምክንያቱም ቤት ለገዛው የቤት ቃማጓጓዝ አለብኝ፣ የሚሸጡ ቃዎችን ማውጣት አለብኝ። ስለዚህ እሱ ባለቃ መጫኛ መኪና ያስፈልገኛል። መኪናው ውስጥም በጣም ደስ ይላል። ባለቆዳ መቀመጫውም ይሁን ባለጨርቁ ቆንጆ ነው። ትልቅ በጣት በመንካት የሚሰራ የኮምፒውተር መቆጣጠሪያ ተች ስክሪን አለው። በጣም ነው ደስ የሚለው።
ፎርድ እንደ አውሮፓውያን የዘመን አቆጣጠር በ1948 መስራት የጀመረውን ይህንን ሞዴል እያሻሻልን ለመስራት ደንበኞቻችን የሚሰጡን አስተያየት በእጅጉ እየጠቀመን ነው ብሏል።
We know our customers better than anyone else. We are constantly innovating with F-150.
ደንበኞቻችን ከማንም ይበልጥ በደም እናውቃቸዋለን። F-150 ሞዴሎቻችንን በየጊዜው እያሻሻልን እያወጣንን።
ኮሪ ዊሊያምስ የዲርቦርኑ የፎርድ መኪና ፋብሪካ ስራ አስኪያጅ ናቸው።
ቴክኖሎጂው ብትል ውስጡ ብትል ግሩም ነው። መኪናው ውስጥ ገባ ውዶቹ ቅንጡ መኪናዎች ውስጥ የገባ ነው የሚመስለው። ባለቃ መጫኛው ፒካፕ መሆኑን ተረሳዋል።
በዲርቦርኖ የፎርድ ፋብሪካ በየቀኑ የ10 ሰዓት ፈረቃ ይዘው የሚሰሩ 5200 ሰራተኞች አሉ። ያለማቋረጥ ነው የሚሰሩት። ሞተሩ በደንብ መስራቱ ይፈተሻል፣ ይገጣጠማል፣ አልቆ ይወጣል። የመኪና መገጣጠሙ የፍተሻው ሂደት የሚከናወነው ቦታው ላይ በሚሰሩት ባለሙያዎችና በኮምፒውተሮችም ጭምር ሲሆን በዚህ መልክ በሰውና በኮምፒውተር ህብረት በየ53 ሰከንዱ አንድ ደቂቃ በማይሞላ ጊዜ ማለት ነው አዲስ መኪና ተሰርቶ ይወጣል።
If you look at AI, if you look at all the technology that's coming out, it's really about
መኪና ለመስራት የሚሰራው ሰው ያስፈልጋል። A1 ምሁን ማናቸውም ቴክኖሎጂ ከባለሙያው ጋር በቅንጅት የሚሰራው። ሁሉም የመኪና ማምረቻ ቦታ የራሱ ኮምፒውተር አለው። ያም ባለሙያውን የሥራውን ጥራት በማረጋገጥ ረገድ ይረዳዋል።
ከዲትሮይት ከተማ ወጣ ብሎ በሚገኘው በዚህ የፎርድ መኪና መሸጫ ከሚሸጡት የፎርድ ሞዴሎች ውስጥ F150ዎቹ 50% ይይዛሉ። ሥራ አስኪያጁ ጂም ኤልደርስም የሚነዱት እሱን ነው።
It fits my family's lifestyle. You know, I don't work in construction obviously, but it helps me move bicycles if I have to pick something up for that.
መኪናው ከቤተሰባችን አኗኗር ጋር በደንብ ይሄዳል። እኔ በርግጥ በግንባታ ዘርፍ አይደለም የምሰራው። ብስክሌቶቻችን ጭኝ ወስድበታለሁ። ወደ ቤት የማመጣው ዕቃ ካልጭንበታለሁ። የሚጎተት ትልቅ ይሁን ትንሽ የዕቃ ማጓጓዣ ቀጥዬበት ልጠቀምበት እችላለሁ። በየቀኑ የምፈልገውን ነገር አደርግበታለሁ ማለቴ ነው።
ኬቪን ጀስቲማ በኦቶሞቢል ኢንዱስትሪ ውስጥ ለብዙ ዓመታት እየሰሩ ባለሙያ ናቸው። ለተራው ሰው የሚሆን ዕቃ ጫኝ መኪና የሰራ የመጀመሪያ ኩባንያ ፎርድ እንደሆነ የሚናገሩት የካር ኤድ ያስተዳደር ኃላፊ ኬቪን አሁንም ቢሆን በይበልጥ እያሻሻለው መምጣቱን ቀጥሏል ብለዋል። የኬቪን ጀስቲማ ኩባንያ ካር ኤድ መኪና ገዢዎችን ትክክለኛውን ተሽከርካሪ እንዴት እንደሚመርጡ ግምገማ እያካሄደ በማስተማር ይረዳል።
Ford's been in the market over a year now with the electric vehicle.
ፎርድ በኤሌክትሪክ ኃይል የሚሰራ መኪና መስራት ከጀመረ አመት ሆኖታል። ባለቃ መጫኛ መኪናዎችን ያሻሻለ በማውጣት ከ75 አመት በላይ ያስቆጠረ በመሆኑ ሰውም ፎርድ እኮ በባለቃ መጫኛ ፒካፕ መኪናዎች የሚስተካከለ የለም ከየትኛውም በላይ ይተማመንባቸዋለሁ። እስቲ ደግሞ አሁን ምን አላቸው ሊላቸው ይላል።
F150 ተሽከርካሪዎች ደካማ ጎን ቢኖራቸው አንዱ በደንብ ነዳጅ ቆጣቢ አለመሆናቸው መሆኑን ኬቪን ጀስቲማ እና ሌሎችም የመኪና ጥራት ገምጋሚዎች ይናገራሉ። ብዙዎች ተጠቃሚዎችን ግን እሱ አያሳስባቸውም። ፎርድ ከ76 አመታት በፊት F series የሚባሉትን ሞዴሎች ማውጣት ከጀመረ ወዲህ ከ41 ሚሊዮን የሚበልጡ ማምረቱን ይናገራል። ባለፈው አመት ብቻ ያመረተው ወደ 760,000 እንደሚጠጋ ነው ፎርድ ያስታወቀው።
የምሽቱ የመጨረሻው ዘገባችን አየር ንብረት ለውጥ ላይ ያተኩራል። በአየር ንብረት ለውጥ ምክንያት በመጋቢት ወር በዓለም ከፍተኛው የሙቀት መጠን ተዘግቧል። ከዛ በፊት በነበሩት 10 ወራትም በየወሩ አዳዲስ የዓለም ሪከርዶች የተመዘገቡባቸው ወራቶች እንደነበሩ የአውሮፓ ህብረት የአየር ንብረት መቆጣጠሪያ አገልግሎት ማክሰኞ ዕለት ባወጣው ሪፖርት አስታውቋል። ሮይተርስ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተሉት አቀርባለች።
ያለፉት 10 ወራት ከዛ በፊት ከነበሩ አመታት ጋር ሲነጻጸሩ እያንዳንዱ ወር በአለም በጣም ሞቃታማ ወር የሚል ሪከርድ የተመዘገቡባቸው እንደነበሩ ካፐርኒከስ የተሰኘው የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት በወርሃዊ መጽሔቱ አስታውቋል። መጋቢት ወር ደግሞ ባለፉት 12 ወራት ከተመዘገበው የፕላኔታችን ሙቀት ከፍተኛው ሙቀት የታየበት ወር መሆኑን ተቋሙ ጨምሮ ገልጿል። እንደ አውሮፓና አቆጣጥር ከሚያዝያ 2023 እስከ መጋቢት 2024 ባሉት ጊዜያት የዓለም ሙቀት በአማካይ 1.58 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ቅድመ ኢንዱስትሪ ዘመን ተብሎ ከሚጠራው ከ1850 እስከ 1900 ከተመዘገበው አማካይ ሙቀት የበለጠ ነው። የካፐርኒከስ ምክትል ዳይሬክተር ሳማንታ በርገስ ሰኞለት ከሮይተርስ ጋር ባደረጉት ቆይታ ለረጅም ጊዜ በልዩ ሪከርድነት እየተመዘገበ ያለው ሙቀት እጅግ እንዳሳሰባቸው ገልጸዋል።
We continue to see exceptional temperatures around the world.
በዓለም ዙሪያ አይተን የማናውቀውን የሙቀት መጠን ማየታችንን ቀጥለን መጋቢት ወር በተከታታይ ከፍተኛ የሙቀት መጠን የተመዘገበበት 10ኛው ወር ሆኖ ሪከርድ ሰብሯል። በእርግጥ የአየር ንብረት ተለዋዋጭ በመሆኑ አንዳንድ ቀናት ሞቃታማ አንዳንድ ቀናት ቀዝቃዛ ሊሆኑ ይችላሉ። ስለዚህ አንድ ሪከርድ ብቻውን በተናጠል ምንም ትርጉም ላይኖረው ይችላል። እኛን ግን እያሳሰበን ያለው ለረጅም ጊዜ በተከታታይ የተመዘገበው አዳዲስ ከፍተኛ የሙቀት መጠን ሪከርድ ነው።
በርገስ አክለው ይህ በየወሩ ያለማቋረጥ የተመዘገበው የዓለም ሙቀት ሪከርድ የአየር ንብረት እየተቀየረ መሆኑንና ለውጡም እጅግ ፈጣን መሆኑን ያሳያል ይላሉ።
When we combine that with other data sets, then we can go back to 1850.
እነዚህን ሪከርድ የሰበሩ ሙቀቶች ስንመለከት በመጋቢት የነበረው ሙቀት 0.73 ሲሆን ባለፉት 30 ዓመታት ከተመዘገበው አማካይ ሙቀት በላይ ነው። ከአመት በፊት ከነበረው መጋቢት ወር ጋር ሲነጻጸርም ደግሞ በ0.10 ዲግሪ ሴንቲግሬድ ይበልጣል። ስለዚህ በየወሩ ያለማቋረጥ የሚመዘገቡትን አዳዲስ ሪከርዶች ስናይ የአየር ንብረታችን በፍጥነት እየተለዋወጠ እንደሆነና የአየር ወጥ ወደፊት የሚያሰጋን ችግር ሳይሆን ዛሬ አሁን እየተጋፈጥ ነው ያለው ችግር መሆኑንም ያሳየናል።
ካፐርኒከስ ተቋም እንደ አውሮፓና አቆጣጥር ከ1940 ጀምሮ የተመዘገበ የመረጃ ስብስብ ሲኖረው ያለፈው መጋቢት ወር ከቅድመ ኢንዱስትሪ ዘመን ወዲህ ከፍተኛ ሙቀት የተመዘገበበት ወቅት መሆኑን ለማረጋገጥ ሳይንቲስቶቹ ከሌሎች የመረጃ ምንጮች ጋር ማመሳከራቸውን በርገስ ያብራራሉ።
ካፐርኒከስ ያለው የመረጃ ስብስብ ከሌሎች የመረጃ ስብስቦች ጋር ስናጣምረው ንጽጽራችን እስከ እንደ አውሮፓና አቆጣጥር 1850 ድረስ ይሄዳል። የቅድመ ኢንዱስትሪ ዘመን ማለት ነው። ያለን የመረጃ ማህደር ዝርዝርና ጥራት ቢለያይም በእርግጠኝነት መናገር የምንችለው አሁን ያለንበት ወቅት የሰው ልጅ ባለፉት 100 ሺህ ዓመታት ውስጥ ካጋጠመው ጊዜ እጅግ የሞቀ መሆኑን ነው።
እንደ አውሮፓና አቆጣጥር 2023 ከ1850 ወዲህ ያልታየ ሙቀት የተመዘገበበት የፕላኔቱ ሞቃታማ ዓመት ሆኖ ነበር ያለፈው። ከፍተኛ የአየር ንብረት ለውጥና ከዚህ በፊት ያልታዩ የሙቀት መጠኖችም በዚህ ዓመት ከፍተኛ ውድመት አስከትለዋል። ለምሳሌ በአማዞን ደና አካባቢ የአየር ንብረት ለውጥ ያስከተለው ድርቅ ቬንዙዌላ ውስጥ ከጥር እስከ መጋቢት የዘለቀ ሰደድ እሳት እንዲነሳ አድርጓል። በደቡብ አፍሪካ የተከሰተው ድርቅ ደግሞ ሰብሎችን ሙሉ ለሙሉ ሲያወድም በሚሊየን የሚቆጠሩ ሰዎች ለረሃብ አደጋ ተጋልጠዋል። በርገስ ይህ ለውጥ በመድር ላይ ብቻ የሚታይ አይደለም ይላሉ።
And it's not only the air temperatures that are changing rapidly and showing these records.
በፍጥነት የሚለዋወጠውና እነዚህን ከፍተኛ የሙቀት ሪከርዶች እያስመዘገበ ያለው የአየር ሙቀት ብቻ አይደለም፣ የውቅያኖሶች ሙቀትም ጭምር ነው። የውቅያኖሶችን ወለል ሙቀት በመለካት የምንሰበስባቸው ሪከርዶች ለውጡን ያሳዩናል። ላለፉት 12 ወራትም የተመዘገቡ ሪከርዶች አሉ።
የባህር ውስጥ ተመራማሪዎችም ባለፈው ወር በደቡባዊ ንፍቀ ክበብ የሚገኙ ቅሪተ ባህር ቅርፊቶች በውሃው ሙቀት ምክንያት እየነጡ መምጣታቸውንና በፕላኔቷ ታሪክ መጥፎ ክስተት ሊፈጠር እንደሚችል ገልጸው አስጠንቅቀው ነበር። ከዚህ በፊት ያልታየ የሙቀት መጠን ለመመዝገቡ ዋናው ምክንያት ሰው ሰራሽ የሆነ የሙቀት አማቂ ጋዞች ልቀት መሆኑን ካፐርኒከስ አመልክቷል። የሙቀት መጠን እንዲጨምር ከሚያደርጉ ሌሎች ምክንያቶች ውስጥ ደግሞ ከፓሲፊክ ውቅያኖስ ላይ የሚነሳውን የውሃ ወለል የሚያሞቀው ኤልኒኖ የተሰኘው የአየር ሁኔታም ይገኝበታል። ባለፉት 12 ወራት የተመዘገበው የውቅያኖስ ሙቀት ምን እንደሚመስል በርገስ ያስረዳሉ።
But what we've seen over the past year is that March
ከባህር ጠለል የሰበሰብነው መረጃ የሚያሳየው ባለፉት 12 ወራት ከመዘገብነው ሁሉ መጋቢት ወር በጣም ቀዝቃዛው እንደነበረ ነው። ባለፉት 12 ወራት የውቅያኖስ ሙቀትም ታይቶ በማያውቅ መልኩ ከፍተኛ ሆኖ ተመዝግቧል። ነገር ግን ይህ ሁኔታ ድንገት የተከሰተ ጊዜያዊ መዛባት ይሁን በደረጃ የሚከሰት የአየር ንብረት ለውጥም ይሁን የመጨረሻ ደረጃ ላይ መድረሳችንን የሚያሳይ ይሁን ወይም ደግሞ የተፈጥሯዊ ስርዓቱ ተለዋዋጭነት ይሁን እስካሁን አላወቅነው። የአየር ንብረት ሳይንቲስቶችም አላወቁም።
ከታሳስ እስከ ጥር ባለው ጊዜ ከፍተኛ መጠን ላይ ደርሶ የነበረው ኤልኒኖ አሁን የተዳከመ ይመስላል። ይህ ምናልባት እስከ መጪው ታህሳስ መጨረሻ ድረስ ሊኖር የሚችለውን የሙቀት መጨመር ለመክታዝ ሊረዳ ይችላል። ሆኖም ኤልኒኖ በተረጋጋበት የመጋቢት ወርም ቢሆን ከባህር ወለል በላይ ያለው የዓለም አማካይ ሙቀት ከፍተኛ ሪከርድ ያስመዘገበ ሲሆን የባህር ውስጥ ሙቀትም ከተለመደው ጊዜ ከፍተኛ ሆኖ መቀጠሉን የኮፐርኒከስ ሪፖርት አጽንኦት ሰጥቶ አመልክቷል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚቀርብላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። የደንገረመው መሰናዶውን በመምራት ኤልያስ አስማረ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ነበርን። ሰላም ጤና ይስጥልን። ደህና ደሩ።